ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
አድማጮቻችን፣ ሁለተኛውን ክፍል የአንድ ሰዓት ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። በደቡብ ኢትዮጵያ በነገሌ ቦረናና አካባቢው ፋሽስታዊው ደርግ ያደረገውን ጭፍጨፋ በተመለከተ በአብዲ አብዱላሂ የተደረሰውን ያልታደለ ትውልድ መጽሐፍ ትረካ ክፍል 2 እናሰማለን። በዚህም የጠቅላላ ፕሮግራማችን ፍጻሜ ይሆናል። አሁን ወደ ዜናው። በዚህ አመት የወጣው የተባበሩት መንግስታት ድርጅት የሰው ልጅ የኑሮና የእድገት መለኪያ አሁንም ኢትዮጵያን በዝቅተኛ ደረጃ ላይ ያስቀመጣት መሆኑ ጉዳዩን ከውጭ ለሚያዩት እንጂ ለኢትዮጵያውያን አዲስ አይደለም ተባለ። ይህ በተባበሩት መንግስታት ድርጅት በኩል በየአመቱ ጥናት ተደርጎበትና ተገምግሞ የሚወጣው የእድገት መለኪያ እያንዳንዱ ሀገር በጤና በትምህርትና በእውቀት እንዲሁም በአጠቃላይ ያኗኗር ሁኔታ ላይ ያለውን መሻሻል ገምግሞ አገሮቹ ያሉበትን ደረጃ የሚያስቀምጥ ነው። በዘገባው መሰረት በፈረንጆቹ አቆጣጠር በ2015 በተደረገው ግምገማ በዓለም መረጃ ከተወሰደባቸው 184 የዓለም ሀገሮች መካከል ኢትዮጵያ 174ኛውን ደረጃ በመያዝ 10 ሀገሮች ብቻ የምትበልጥ መሆኑ ተመልክቷል። በእድገት አማካይ በኩል ለኢትዮጵያ የተቀመጠው አሃዝ ነጥብ 448 ሲሆን ይህም ከሰሃራ በታች ያሉት ሀገሮች ካላቸው አማካይ ነጥብ 523 በታች ነው። 88.2 ከመቶ የሚሆነው ህዝቧ ደሃ ተብሎ የተመደበ ሲሆን 6.7 ከመቶ የሚሆኑት ደግሞ በድህነት አፋፍ ላይ እንደሚገኙም ታውቋል። ከአፍሪካ ኢትዮጵያ የምትበልጠው ደቡብ ሱዳንን፣ ናይጀርን፣ ቻድን፣ ቡሩንዲን፣ ቡርኪናፋሶ የመሳሰሉትን ነው እንጂ ጅቡቲ፣ ሱዳን፣ ኬንያ፣ ሩዋንዳና የመሳሰሉት የበለጧት መሆኑ በአሃዙ ሰፍሯል። ላለፉት አመታት በኢኮኖሚ ጥምር እድገት ተገኝቷል እየተባለ የሚዘፈንለት የኢትዮጵያ ኢኮኖሚ ባዶ መሆኑ የተጋለጠና ብዙሃኑ የኢትዮጵያ ህዝብ የሚኖርበትን ሁኔታ አሳይቷል ተብሏል። በኦሮሞና ሶማሊያ አካባቢዎች ባለስልጣኖች ግጭትን ሊያስቆሙ በሚችሉ ጉዳዮች ላይ መነጋገራቸውና በሁለቱ አካባቢዎች መካከል የወሰን መካለል እንዲደረግ መስማማታቸው ይገለጽ እንጂ በተለያዩ ቦታዎች ከሚደርሱ መረጃዎች ሶማሊያ አካባቢ የሚነሱ የወያኔ የልዩ ፖሊስ አባላት የዘረፋና ግድያ ተግባሮቻቸውን መቀጠላቸው ተሰምቷል። አርብ በምስራቅ ሐረርጌ ጉርሱም ወረዳ የልዩ ፖሊስ አባላት ተኩስ ከፍተው 4 ዜጎችን ያቆሰሉ መሆናቸውንም ምንጮች ዘግበዋል። ተቋርጦ የነበረው የግብጽ፣ የሱዳንና የወያኔ ባለስልጣኖች የሶስትዮሽ ስብሰባ በሚቀጥለው ሳምንት ካይሮ ውስጥ የሚደረግ መሆኑን የግብጽ የውጭ ጉዳይ ሚኒስቴር ቃል አቀባይ አልአህራም ለተባለው የግብጽ ጋዜጣ ከሰጠው መረጃ ለማወቅ ተችሏል። ስብሰባው ግድቡ በወንዙ ተጠቃሚ በሆኑት አገሮች ላይ ስለሚያስከትለው ችግር የሚያጠናው ተቋም በሚያቀርበው የመጀመሪያ ዙር ዘገባ ላይ ለመወያየት መሆኑ ታውቋል። ቀደም ብሎ ሶስቱ አገሮች ግድቡ በሚያስከትላቸው የተለያዩ ሁኔታዎች ላይ ጥናት ከሚያደርገው BRL ከተባለው የፈረንሳይ አጥኚ ተቋምና ኮርቤት ከተባለው የእንግሊዝ የህግ ተቋም ጋር ኮንትራት የተፈራረሙ መሆናቸው ይታወቃል። ስለ ውሃው ስርጭትና አያያዝ እንዲሁም በአካባቢው አገሮች ግድቡ ስለሚያስከትለው አካባቢያዊ የማህበረሰባዊና የኢኮኖሚ ጉዳቶችን የሚያጠናው የፈረንሳዩ ተቋም ስራውን ጨርሶ ዘገባ ለማቅረብ 11 ወራት እንደሚወስድበት ተጠብቆ ነበር። የኬንያ የመከላከያ ሚኒስቴር አርብ በሰጠው መግለጫ መሰረት በሶማሊያ የሚገኙት የኬንያ ወታደሮች የአልሽባብን ካምፕ ወረው የደመሰሱ መሆናቸውን ገልጿል። ብዙም ዝርዝር የሌለው ይህ መግለጫ 52 የአልሽባብ ወታደሮች የተገደሉ መሆናቸውንና ሌሎች በርካታ ቆስለው ያመለጡ መሆናቸውን የዘረዘረ ሲሆን ጥቃቱ የተፈጸመው ከኬንያ ጋር በሚዋሰነው የታችኛው የጁባ ግዛት ውስጥ ነው ብሏል። ከዚህ በፊት ኬንያ ባለስልጣኖች የሚሰጡት መግለጫዎች በተደጋጋሚ በነዋሪዎች ማስተባበያ ሲደረግባቸው የቆየ ሲሆን የዛሬውንም ዜና ትክክለኛነት አነጋጋሪ አድርጎታል። በሜዲትራኒያን ባህር ህይወታቸው አደጋ ላይ ሊወድቅ የሚችሉትን ስደተኞች ለማዳን የጣሊያን መንግስት ለሊቢያ የጠረፍ ጠባቂዎች 10 ነፍስ አዳኝ ጀልባዎችን ለመስጠት የወሰነ ሲሆን ከነዚህ ውስጥ 2ቱን ያስረከበ መሆኑ ታውቋል። በተጨማሪም የጣሊያን መንግስት ለጠረፍ ጠባቂዎቹ ህይወት የማትረፍ ትምህርት በመስጠት ላይ መሆኑም ተገልጿል።
በሌላ በኩል የሰብአዊ መብት ተከራካሪ ድርጅቶች በሰጡት መግለጫ ስደተኞቹ በሊቢያ ጠረፍ ጠባቂዎች እየተያዙ ወደ ሊቢያ የሚመለሱ ከሆነ ኢሰብአዊ የሆኑ ምርመራዎችና ያስገድዶ መድፈር ወንጀሎች እንዲሁም በባርነት የማሰራት ግዴታዎች ሊደርሱባቸው እንደሚችሉ አስጠንቅቀዋል።
በዓለም የምግብ ፕሮግራም የተላከና 112000 ሰዎችን ሊቀልብ የሚችል ምግብ ከሩዋንዳ ወደ ቡሩንዲ እንዳይገባ የታገደ መሆኑ ተነገረ። ምግቡን የጫኑ ካሚዮኖች ወደ ቡሩንዲ እንዳይገቡ አርብ ሚያዝያ 12 ቀን ወሰን ላይ የታገዱ መሆኑን የቡሩንዲ ፖሊስ ቃል አቀባይ ገልጿል። በዓለም የምግብ ድርጅት መረጃ መሰረት ከቡሩንዲ ህዝብ መካከል ከግማሽ የሚበልጠው በቂ ምግብ የሌለው ሲሆን አብዛኛው ህዝብ የገቢውን 2/3 ለምግብ የሚያወጣ መሆኑን ይታወቃል። ሩዋንዳ የቡሩንዲ መንግስት ተቃዋሚዎችን ታስረጥናለች በማለት ቡሩንዲ ከስታሰማይ ቆየች መሆኑን ይታወቅ ሲሆን ካሚዮኖቹ እንዳይገቡ የታገዱት ምናልባት በምግብ ስም ተቃዋሚዎች እንዳይገቡ በመፍራት ነው የሚሉ ወገኖች አሉ።
የደቡብ ሱዳን ፕሬዝዳንት ሳልቫ ኪር ባንዳንዳ አካባቢዎች ስለጦርነት አስከፊነት የሚያብራሩ መሆናቸውን ገልጸዋል። ፕሬዝደንቱ በገለጻቸው ላይ ከጦርነት የሚገኝ ምንም ጥሩ ነገር የለም ካሉ በኋላ አማራጭ ጦርነት ማቆምና ሰላምን በውይይት ማምጣት ነው ብለዋል። በእሳቸው በኩል ጦርነቱን ለማቆም ዝግጁ መሆናቸውን ጠቅሰው መሳሪያ ያነሱት ወገኖች በተመሳሳይ ማመን እንዳለባቸው ለህዝቡ አስረዳለው ብለዋል። በአሁን ወቅት ፕሬዝደንቱ የጦርነት አካባቢዎችን ለመጎብኘት ያደረጉት ጥቅድና ስለሰላም የሚሰነዝሩት ሐሳብ ሁነት ከልብ መሆኑን የሚጠራጠሩ ወገኖች በርካቶች ናቸው። አድማጮቻችን ለዛሬ ያለን ዜና በዚሁ ይጠቃለላል።
እናት ሀገሬ ስንት ግፍ ታየብሽ ነፍሰ በላ ነፍሰ ገዳይ ሁላጁን ጠረገብሽ ተናገሪ አንቺ ሀገሬ እባክሽ ተጣሪ ከርሰ ማጽንሽን ወለል አርገሽ ከፍተሽ ተጣሪ ምድሪቱ ድምፅሽን ከፍ አርገሽ ተነሱ ተነሱ በይና ቀስቅሺ ጥሪያቸው እኒያን አላፍ አርበኞችሽ ውስጥ ያስተኛሽ እስላም ክርስቲያን ባርነትን ጠልተው ፋሽስትን ተጋፍጠው መስዋዕት የሆኑት በጋዝ ተቀጣጥለው ለመላው ጥቁር ህዝብ ተምሳሌ ላረጉሽ በደንብ አጥንታቸው ኢትዮጵያን አስፋሉሽ እባክሽ ጥሪያቸው ድምጽሽን ከፍ አድርገሽ የሰማታት ያለ አው የሰማታት ያለ ብለሽ ጮክ አድርገሽ እኛን ወራርም ቆራርጠው ከጉድጓድ የጣሉ ያለምን ጥቁር ህዝብ አንገት ቀና ያስባሉ እና አብርሃም እንደ ቦጫን በላይ ዘለቀ ባልቻባ ነፍሶ ሙሉ እንደታጠቀ ጮህና ተጣሪ ደጃጅ አህመድ ወንዱን ገረሱ ዱኪና ሀብተ ጊዮርጊስ ደናግዴ ከነዝናራቸው እንዳያዙ ጎራል የጣይቱ ያለ አው የጣይቱ ያለ እምዬ ምኒልክ አሉላ አባ ነጋ ዘር አይደረስ ብለሽ ጮህና ተጣሪ ኃይለ ማርያም ማሞ ባልቻባ ነፍሱን ድምጽሽን ከፍ አድርገሽ አው እባክሽ ጥሪያቸው ያን ያላጸዷቸው ባንዳይ ባንዳ ልጆች የቡንቶ ሙሶሎኒ ግራዚያኒ ፍሬዎች እኮ ያልጠራረጓቸው የፋሽስት ርጋፊ ደደቤት ውስጥ በቅለው ሆኗል አገራት ወያኔ በሚል ስም ትግራይ ውስጥ መሽገው የባሪያውን ስራት ድጋሚ መልሰው እየጠፈነጉ ያንዱን እጅ ካንዱ አንገት እየገረፉን የሰው ልጅ እንደ ከብት አቤት አንቺ አገር ምን አይነት ሰው ፈጠርሽ ወያኔ ሉ ሰይጣን ሰው በእሳት አጋይቶ የሚያሸት እንደታ እናም ፈጣሪ ምድሪቱ ምንድነው ዝምታሽ አንገት ማቀርቀሩ እኛ ለኛ አልሆንም ሰማታት ይጠሩ እኛማ ዘረኞች ሰልቦን ወኔያችን ተጋልጦ ረሃብ ቸነፎሩም ሞቱም በእኛ ፍጦ እጅ እግራችን አንሶ አንገታችን ሳይቀር እንደ ውሻ ታስረን በወያኔ ቀንበር ኢትዮጵያን እንደ አገር መቀበል አቅቶን ሩቅ ማየት ሳንችል ክልል ቀዮ ጋርዶን በዘር ተሸንሽነን በቋንቋ ተቆርጠን የወያኔን ስርዓት ዘመናሪዎስን በጀርባችን አዝነን ደማችን ይፈሳል ጠዋትና ማታ በቁም ተቀጥቅጠን እናም ተናገሪ አንቺ አገር ከርሰ ማጠንሽን ወለል አርገሽ ከፍተሽ ተጣሪ ምድሪቱ ድምፅሽን ከፍ አርገሽ ተነሱ በይና ቀስቅሽ ጥሪያቸው እኛን አላፍ አርበኞችሽ ውስጥ ያስተኛሻቸው ተጣሪ አንቺ አገር የሰራ
ከመጽሐፍት ዓለም ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ያልታደለው ትውልድ እውነተኛ ታሪክ በአብዲ አብዱላሂ ክፍል 2 ለመጀመሪያ ጊዜ ቤተሰቦቼን ለመገናኘት ወደ ነገሌ ስልክ ደውዬ ወላጅ አባቴን አነጋገርኩት። በህጋዊ ሳይሆን በቤት ስሜ አብዱልቃድር ነኝ ብዬ ስለ ጤንነቱና ስለ ቤተሰቡ ሁኔታ ጠየቅኩት። ላገኛቸው እንደምፈልግም ነግሬው አድራሻዬን ገለጽኩለት። አባቴ በእሽታ ስልኩን ዘጋ። የኔን አዲስ አበባ መገኘት በህልሙም ሆነ በውኑ የማይጠብቀው ስለነበረ ከጥሪው በኋላ ተጠራጠረ፣ ተወነባበደ። ልቡ በአቅራቢያችን ከቤተሰቦቼ ቅርብ ትውውቅ ወዳላቸው ወደነ አብዘልቃድር ሐዋስ ቤት አዘነበለ። በቀጥታ ቤታቸው ሄዶ ልጃችሁ አብዘልቃድር ከአዲስ አበባ ስልክ ደውሏል፣ በጣም ሰላምታ ሰጠኝ፣ እናንተም መጣችሁ እዩኝ ብሏል አላቸው። በርግጥም ልጃቸው አብዱልቃድርም አሜሪካ እንደነበረ ስለሚያውቁ ናፍቆታቸውን ሊወጡ ወላጅናቱ ወይዘሮ ገሮ ወደ አዲስ አበባ መጡ። ልጃቸውን ሳይሆን እኔን ሲያገኙኝ ደነገጡ፣ ተደሰቱ። አባቴ በስህተት እንደላካቸው አስረዱኝ። ተመልሰውም ለቤተሰቦቼ እኔ እንደሆንኩ አረጋገጡላቸው። ታናሽ ወንድሜ ሁሴን አብዱላሂ ተላከ። ባድራሻዬ ሲመጣ ይዤው ወደ መርካቶ ወጣሁ። እንደ ልብ እንድንጨዋወት ስለ ብዙ ጉዳዮች በማብራራት እንዲያጫውተኝ ጠየቅኩት። በጭውውቱ አሳዘነኝ፣ አስደሰተኝም፣ አረጋጋኝ፣ ረበሸኝም። ለሚቀጥለው ቀን ተቀጣጥረን ወደ ማረፊያ ሄድኩ። በማግስቱ ሳይመጣ ቀረ። በሁለተኛውም ቀን ቀረ። በሦስተኛው ቀን እንዲሁ ደነገጥኩ። እንዲያው የት ብዬ ልፈልገው ተጨነቅኩ። በሰባተኛው ቀን መልእክት ደረሰኝ። ለካስ አዲስ አበባ ለብሔራዊ ውትድርና አፈሳው ተጣጥፎ ኑሮ ሻንጣውን ከነልብሱ ከያዘበት ቤርጎ ሳያወጣ እግሬ አውጪኝ ብሎ መመለሱን ጻፈልኝ። ወይ ጉድ! ይሄ ወታደራዊ መንግስት በጠመንጃ ስልጣን ያዘ፣ በጠመንጃ ባለ ስልጣን ፈጀ፣ በጠመንጃ ሰበሰበ፣ በጠመንጃ በተነ፣ በጠመንጃ አደራጀ፣ በጠመንጃ አሰለፈ፣ በጠመንጃ አፋጀ። በዚህ ምክንያት ጭንቅላቱ እንደ ጠመንጃው ብረት ስለቀዘቀዘ ያገኘውን ሁሉ እያደነ ወደ እልቂት መንኮራኩር በመክተት መቀርጠፍና መክተፍ ብቻ ሆኗል ሕይወቱ። በርካታ የአገራችን ወጣቶች በብሔራዊ ውትድርና እያስገደደ ማዝመቱ ህልውና የሚሆነው መስሎታል። ያኔ ጥቂቶች ብዙ ሺህ ወጣቶችን ፈጁ። ዛሬ ደግሞ ብዙ ሺህ ተገዳጅ አንጋቾች ብዙ ሚሊዮን ሰዎች እንዲጨርሱ እየተደገሰ መሆኑን ሳስብ አዘንኩ። ባረፍኩበት ሆቴል አንድ የአዲስ አበባ ደቡብ ቀጣና ደህንነት ባለስልጣን እያዘወተረ ይዝናናል። የሚገርመው የሚያጅቡት የመንግስት ወታደሮች ሳይሆኑ የራሱ ልጆች ናቸው። ይህ ባለስልጣናቱ ወታደሮቻቸውን እንደማይተማመኑባቸው አረጋገጠልኝ። በየጊዜው እየመጣ ሲዝናና የሚያወራው ሁሉ ለህሊናዬ የማይጥመኝ ነበር። መንጋውን በመስክ ያሰማራ እረኛ ለምልከታ እንዲያመቸው ኮረብታ መርጦ ከነጣቂ ይጠብቃል። የደርግ ባለስልጣናት ደግሞ በህዝቡ መሃል ሆነው ሳይሆን በረጃጅሙ በታነጹ ትላልቅና ውድ ሆቴሎች ተቀምጠው ውስኪ እየተጎነጩና ዳሌ እየደባበሱ ደህንነቱን ባረር እንደሚንከባከቡ ተመለከትኩ። በተለይ አንድ ቀን በሆቴሉ መዝናኛ ስፍራ ከጓደኛዬ ጋር ተቀምጠን ሳለ አንድ ወጣት ምን እንዳደረገ በውል ባናውቅም በርቀት ፖሊስ ሲደበድበው ተመለከትን። ልጁ እየተከላከለ من هدرق قاشي إيالة بلمنهم ديتهو سلاتشالة كجو آفتلكو روتا تكتلو ديجو بمكيناوش محال تشلوكلكو منغدون لما قوالت تكيت سيكارو بوليسو باوتوماتيك توكس تالو تزرر باسفالتو لاي يوتاتو دم تنتعلل زغننين مستنقدون تتن كبوتاو هيدن إيهي تمنجا بوتاتو تولت لاي اسكمتشي اندمي دقننا اندمي تكوساسب اللي ناي ملساتا إتيوبيا وست هلوم نگر بهايدنا بقداج يمي فلسمو اسكمتشي هون يا عمتات تياكي كدرق ودكت بوهالا بوابي شبالي هوتيل يهوتيلون سراتن يوش بامارين ياسان نگا قراتشو اندت عمر نفر يا يوين يه يال تدلتو لتكزيم بلاي مساقكنا ودكت درسو بطال كادي سببا تملشي بالمات كفك اي مسكال اوروبلان مقاديشو قباو ينبرو اندال نبرو هونوال يكتماو هنساوش مولو بمولونا بكفيل ودموال تاراوش تشنكروال ግርግዳዎች ተነድለዋል ኤሌክትሪክ መስመሮች ተበጣጥሰው መሰሶቻቸው አዘንብለውና ተጋድመው ይታያሉ የተቃጠሉ መኪናዎች በየጎዳናው ከስለው ተቆረው ተገትረዋል የጢስ ደመና ባሻገር ይታያል የመንገዱ ዳርቻ የመቃብር ስፍራ ሆኗል ከአየር ሜዳው የተቀበለኝ ጓደኛዬ ከወዲሁ ጥፋቱና መፈራረሱን አይኔም ልቤም እንዲለምደው አሰቃቂውን ገጽታ እያዘዋወረ አሳየኝ በከተማው የማውቃቸው አንዳንድ ሰዎች በህይወት መኖር ለማረጋጋት ጠይቀው አብዛኛዎቹ የጉሳው ጦርነት ሰለባ መሆናቸውን አረዳኝ ይህ ጦርነት በመጀመሪያ በሶማሊያ መንግስትና በተቃዋሚ ኃይሎች መካከል ነበር የዳሮድ ጎሳ አባላት የዚያድ ባሬን አገዛዝ በመደገፍ ከሌሎች ጎሳዎች ጋር ተዋጉ። በኋላ ግን የተቃዋሚዎቹ ኃይል እያየለ ወደ ሞቃዲሾ አካባቢ ሲደርስና ዚያድ ባሬ ሲሸነፍ ጦርነቱ የሁለት አቅጣጫ ባህሪውን ትቶ ባለ ብዙ ዘርፍ የርስ በርስ ውጊያ ሆነ። ዳሮድ ከራሮድ፣ ሐውያ ከሐውያ፣ ኢሳቅ ከኢሳቅ ተዋጉ። ተጋደሉ ደም ተፋሰሱ አንዱ ባንዱ ላይ ኢሰባዊ ድርጊት በመፈጸም መዘራረፍና መጨራረስ ሆነ በታሪኩ በባህሉ በሃይማኖቱና በቋንቋው እንደ አንድ ቤተሰብ ይታየ ነበረው ህዝብ ተቆራቆሰ ሰው በዚህ መልክ ራሱን ለሰውነቱ የማያስገዛ የራሱን ዘር አጥፊ አሳዛኝ ፍጡር መሆኑን عالم هلو مامن اسكيسانو درس بسوماليا هيوت نتفا بماغستو اند فرنجوچو اكوطاتر مي 11 1991 تموتا باللكش تصفا منالبات بيتسبوچين باغنياچو بيي ود قوريلي امراو بيمنگدو دار ببزو متو يميقطرو اسكرينوچ تفنگاغلو بمايتي زگندنني የሰላም ዋጋ ከሁሉ ይልቅ የከበረ መሆኑን የሚገልጽ የደመሬት ተንጣሏል አነባው ስሜቴን መቆጣጠር አቃተኝ የማየው ያገሩ ምድር ሁሉ ዝርግ መቃብር ሆኗል አንድ የተሟላ አገልግሎት ሲሰጥ የነበረ ዘመናዊ ትምህርት ቤት በከባድ መሳሪያና በፈንጂ ድምጥማጡ ጠፍቶ የድንጋይ ክምር ሆኗል አይኔ ድንጋዩን ስብርባሪ ብረቱንና አህመዱን ሲያይ ልቤ ደግሞ ተቆራርጠው ተከረታትፈው ተቃጥለውና ተበጣጥሰው ላንዴና ለመጨረሻ ጊዜ ያንቀላፉ ህፃናትን አወዳደቅ ተመለከተ አይኔ እንባ ያመነጨ ሲያነባና አፌ ሲለጎም ሁለመናዬ ግን ከምድር እስከ መሰማይ ጮኸ የኩኔታ የልጆቼንና የባለቤቴን እጣፈንታ ከወዲሁ አረጋግጣልኝ ያም ሆኖ ግን ወደ ቤቴ ደርሼ በፍርስራሹ ውስጥ እንኳ የሥጋቸውን ቁራሽ ያጥንታቸውን ክስካሽ የደማቸውን ፍሳሽ በእንባ ተሳልሜ ልመለስ የጭንቅ እርምጃዬን ተያያዝኩት። የቤቴ ግርግዳና ጣራ በጥይት ተደብድቧል። ወደ ውስጥ ዘለቁ። የጸጥታው ክብደት ሞት በግዝፈት ነግሷል ያሰኛል። ተጣራው። ባለቤቴ ብቃለች። በአካል ላውቃት እስኪሳነኝ ተጎሳቁላለች። ልጆቼም አባ አባ እያሉ መጡ። ተቃቅፈን ተላቀስ። በጎሳ ጦርነቱ አደጋ ለረገፉ ሕፃናት፣ አረጋውያን፣ ሴቶችና ወጣቶች የተሰማኝንም እምቅ የሐዘን ስሜት ለማርገብ ድምጼን አውጥቼ አለቀስኩ። አሁንም በድንጋጤና በሐዘን በተደበላለቀ ስሜት ተቃቅፈን ተላቀስ። ባለቤቴም ሆነች ልጆቼ በጥይት አልተመቱም፣ በረሃብ ግን ተደብድበዋል፣ ተግጠዋል፣ ከሰውነት ተራ ወጥተዋል። ራሴን አረጋግቼ ለጊዜው የሚያስፈልጋቸውን አድርጌ ከሦስት ወራት በኋላ በጭነት መኪና በዶሎ በኩል ወደ አገር ውስጥ እንዲገቡ አደረግሁ። ቤተሰቦቼ ከሞት በተሻለ ሁኔታ ከሶማሊያ ምድር ይኸው ቢወጡም እየተገፉና እየተጎተቱ ወደ መቃብር የወረዱ፣ በእሳት የጋዩ፣ በአውቶማቲክ መሳሪያዎች፣ በቦምቦችና በከባድ አዳፍኔዎች የረገፉ በርካታ መሰል ወገኖቼን ሳስብ ውስጤ በድንጋጤ በፍርሃትና በሐዘን ተረበሸ። በቆሬሌ በሕይወቱ የቆመው የሞተውን ቆፍሮ የሚቀብርበት ጉልበት በማጣቱ አፈሩ ስለሚለሰልስና ኃይል ስለማይፈልግ የኩሬዎችን ግድብ ዳርቻ ወደ መቃብር ስፍራነት ለውጦት ተመለከትኩ። ከዚህ ሁሉ አሰቃቂ ቆይታ በኋላ ከረድኤት ድርጅት ሰራተኞች ጋር ሞቃዲሾን ለመልቀቅ በዓለም አቀፍ ቀይ መስቀል አውሮፕላን ወደ ናይሮቢ ለመመለስ ተጠናቀን አውሮፕላኑ ለማኮብኮብ ሲዘጋጅ ሁለት የሶማሊያ ታጣቂዎች ደርሰው አውቶማቲክ መሳሪያቸውን ደገኑብን። ፈረንጆቹ በጣም ተጨነቁ። ታጣቂዎቹ ከመሃል እኔን እንድወርድ ጠየቁኝ። አልወርድም አልኩ። ወዴትም መሸሽ እንደማልችልና ካልወረድኩኝ በአንድነት እንደሚፈጁን ገለጹ። አሻፈረኝ አልኩ። ከስንት እሳት ያወጣኋትን ነፍስ እንዲሁ ላስረክብ? የማይሞከር ነገር። ቢጨንቃቸው ፈረንጆቹ እባክህ አታስጨርሰን ውረድልን ብለው እያለቀሱ ለመኑኝ። ወረድኩ። ቦርሳን ያዝ አሉኝ። ያዝኩ። ፓስፖርቴን ጠየቁኝ። አሳየኋቸው። በል አሁን ቀጥ ብለህ ሳትንቀሳቀስ ከአየር ሜዳ ውጣ በማለት ደግነውብኝ አዘዙኝ። አልንቀሳቀስም አልኩ። በዚህም ሙግት መካከል አውሮፕላኑ ምድርን ለቆ በረረ። ታጣቂዎቹ በቦርሳዬ በርካታ ገንዘብ ዘርፌ እንደምሸሽ ገምተዋል። ግን አይደለም። የእርዳታ ሰራተኛ ነኝ ብላቸውም አልተቀበሉኝም። በከፍተኛ ውጥረት ውስጥ የችግሩ ሁሉ ጫፍ ወደ ሆነው ምዕራፍ ቀረብኩ። እንደማይተውኝ አረጋገጥኩ። ትዕዛዛቸው ቅደም፣ ከሜዳ ውጣ ነው። በዚህ ጊዜ የሞት ሞቴን ዘልዬ አንዱን የተዘናጋውን ከነመሳሪያው ተጠመጠምኩበት። ሌላኛው እንዳይመታኝ ጓደኛውን ባለኝ ኃይል እያሽከረከርኩ ወደ እሱ አዞራለሁ። ጠፍሬ ያስኩት ጓደኛው ደርቦ እንዳይመታው ይወተውታል። ሌሎቹ ታጣቂዎች ወደ ሜዳው መሃል እየሮጡ ሲመቱ ይታዩኛል። ተስፋ ቆረጥኩ። ደረሱ። ከመካከላቸው እነ አቶ ሁሴን ሺዴ፣ ዳር ዴሬ እና ሌሎች በውል የማላቃቸው ግን የሚያውቁኝ በመገኘታቸው ጸቡ፣ አምቧጓሮው በሁለቱ መካከል ሆነ። በመሃል ሌሎች ለወሬ የመጡት እኔን አሸሹኝ። እነዚያ ግን በእኔ ምክንያት ወገን ለይተው በአውሮፕላን ጣቢያው የተኩስ ልውውጥ አደረጉ። በተፈጠረው አጋጣሚ ሕይወቴ ከተነጣጠረባት ጥፋት ለጊዜው ብትድንም በሌላ መልክ የሰዎች ሕይወት የሚቀሰፍበት ግጭት በመቀጠሉ ተጨነቁ። ለእኔ ሲሉ በሌሎች ላይ ቃታ የሚስቡ ወገኖችን ራሳቸውን ከመጠበቅ በቀር አንዳችም ደም እንዳያፈሱ ለመከላከል ሉጣ ብል አፍነው አስቀሩኝ። በጣም ደስ ያሰኘኝ ግን በሚያስደንቅ ሁኔታ ከሁለቱም ወገን የሞተም ሆነ የቆሰለ አልነበረም። ተገረምኩ። በጠመንጃ ሞት ሲዘራ እልቂት ሲታጨድና ሕይወት ሲጠበቅም አየሁ። በአጋጣሚ ከድርጅቱ ብለይም በሰውነቴ ልወጣው የሚገባኝ የቀረኝ አንድ ታላቅ ድርሻ ቢኖር ራሴን ለሰብአዊ አገልግሎት ማቅረብ በመሆኑ ታጣቂዎቹ በፈጠሩት መሰናክል ፓስፖርቴ ጊዜው በመተላለፉ እዚያው ሶማሊያ ከሌሎች መሰል ወገኖቼ ጋር በመተባበር በረድኤት ድርጅቶች ስር ለሶስት ወራት በበጎ ፈቃደኝነት በነጻ አገልግሎት ሰጠው። የሰውን ልጅ በመገብና በቁሳቁስ ብቻ ሳይሆን በሞራል ማገዝ፣ ሕይወቱ የሌሎች ድጋፍ እንዳላት ማረጋገጥ ትልቅ ፍሬያማ ድርጊት መሆኑን ተገነዘብኩ። ከዚሁ ጋር ተያይዞ እለት በእለት ይገጥመን የነበረውን ችግር ሳስተውል አንዳች እውነት ውስጥ ህሊናዬን ይሰረስረው ነበር። ስልጣኔ ለዓለማችን ያበረከታቸው ጠቃሚ ነገሮች እንደተጠበቁ ሆነው በንጽጽር ግን በአብዛኛው ማለት ይቻላል አጥፊ ጎኑ የሰውን ልጅ በሰላምና በፍቅር በመቻቻል የመኖር ሰብአዊ ስሜቱን እየገዘገዘ የሚጥል በእውቀቱ ውስጥ የተደበቀ ድንቁርና መሆኑን፣ በርህራሄው ውስጥ የተደበቀ ጨካኝነት መሆኑን አየሁ። ሰው ለግሉ ለማህበራዊ ብሎም ለሀገራዊ ክብሩ ያዘጋጃቸውን መሳሪያዎች የራሱ መደምሰሻና መናጃ ሲያደርግ ተመለከቱ። የመሰልጠናችን ግስጋሴ ሁሉ የመጥፋታችን ክምር መስሎ ታየኝ። በነሐሴ 1991 እንደ ፈረንጆቹ እኔም ቤተሰቤን ተከትዬ ከ14 ዓመታት በኋላ ወላጆቼንና የተወለድኩበትን ኔጌሌን ለማየት በቃው። ኔጌሌ እንደገባሁ በእውነትም ዳግም የተወለድኩ መሰለኝ፣ ተደሰትኩ። ለሳምንት ያህል ከቤት ሳልወጣ የተራብኩትን የቤተሰቦቼን ናፍቆት ኮመኮምኩ። ሁኔታው በዚህ መልክ አልቀጠለም። ደስታዬ ሐዘን ተቀየጠበት። ያለማየው ለማ፣ የስዩም ወልደ መስቀል፣ የዮናስ ማሞና የሌሎችም ጓደኞቼ ወላጆች መምጣቴን ሰምተው ሊጎበኙኝ ወደ ቤታችን መጡ። በእኔ አንጻር ልጆቻቸውን በማስታወስ ከፍላጎታቸው ውጭ ማልቀስ ተያያዙ፣ አስለቀሱኝ። የእኔ በመካከላቸው መገኘት በውስጣቸው የተዳፈነውን የሐዘን ስሜት በመቀስቀሱ ተጨነቁ። አብዛኛዎቹ የጓደኞቼ ወላጆች በእድሜ መግፋትና በድህነት ተጎሳቁለው በማግኘቴ ልገልጸው የማይቻለኝ ትካዜና የመንፈስ መረበሽ አነዋወጠኝ። ዛሬ የሌሎችን ድጋፍ የሚሹበት ቀውጢ ቀን ሆኗል። ሀብት ኖሮኝ ችግራቸውን የማቃልል አይደለሁም፣ ወይም ከገንዘብ በላይ ልጃቸው ሆኜ ከሁሉም ጋር መኖር አልቻልኩም። እኔ ራሴ ባለብዙ ቅርንጫፍ ዋርካ እየሆንኩ ነው። ለጓደኞቼ ልጆቻቸው ልማዳዊውን የድንጋይ ወይም የእብነበረድ ሐውልት ለማቆም አስከሬናቸው የወደቀበት ስፍራ እንኳ አይታወቅም። በየጫካው በየዱሩ ነውና የተጣሉት። ያለኝ የመጨረሻ ዕድል ልጆቻቸውን የተቀሙ በውርደትና በድህነት ማጥ እንዲወድቁ የተገፈተሩ ወላጆችን ይጽናኑበትና ይኮሩበት ዘንድ የበደሏቸውም የሚያፍሩበትና ይቅርታ የሚጠይቁበት የልጆቻቸውን እውነተኛነት የሚመሰክር አንድ ታሪካዊ የመታሰቢያ ሥራ፣ በሕዝብ ልቦና የሚተከል ሐውልት መሥራት እንዳለብኝ በውስጤ ወሰንኩ። የቀድሞ ጓደኞቼን ያልታደለ ትውልድ ትራፊዎች ፍለጋ ተያያዝኩ። ተገናኘን። ያንተን የሚመስል እኔም አለኝ ቁስል አሉኝ። እጅ ለእጅ ተያይዘን ከደስታችን በላይ ለምንወዳቸው ቤዛ ብዙሃን ሐውልቱን ማዋቀርና ማነጽ ጀመርን። መራር ትዝታ። መምህር ወርቅ አለማው ንጋቱ። ስደት፣ እስርና ዱላ እንዳገሬ ልጆች ሁሉ ለኔም ድርሻ ነበርና በተለይ በመጨረሻ ሰዓት የሆነውን ትውስታዬን የጊዜ ደለል ስላሸፈነው እንዴት እንደነበረ አስታውሳለሁ። ዕለታዊው የአየር ሁኔታ ራሱ የፖለቲካውን ውጥረት ተከትሎ ይከብዳል። የዛፍ ቅርንጫፎች እንኳን የነፋስ አቅጣጫን ይዘው ዘንበል፣ ቀና፣ ጎንበስ ሲሉ የሚጠቁሙና የተደበቀውን ለመፈለግ አሰሳ የተሰማሩ ይመስላሉ። በሮችና መስኮቶች በመወርወሪያ ስለከረቸምናቸው ከኛ ጋር ዝም ነው። አጥሮችም እኛው ካልዘለልናቸው አናስገባም በሩን የሚሉ ይመስላሉ። ተወዳዳሪ የማይገኝላቸው መራራ ቀንና ሌሊት ቆጠርን። ያም ሆኖ በተጣበበ እንቅስቃሴ የፓርቲ ጋዜጦችን እናነባለን፣ ኢንፎርሜሽን እንለዋወጣለን። እነማን እንደታሰሩ፣ እነማን እንደተረሸኑ፣ እነማን አገር ጥለው እንደኮለበለሉ እንሰማለን። በድርጅቱ ውስጥ ችግር እንዳለም ዱብ ዕዳ ነው። ድርጅታዊ ሥራው ግን ቀጥሏል። በሸልተር መጠለያ ያሉትም በውስጥ ችግር ተይዘው በፋሽስቶች እጅ ተዘልዝለው ከመሞት እየሮጡ መውደቅን የመረጡ እንደነ ፈቃዱ ሙላት እየሸሹ በጥይት ተደብድበው መውደቃቸውን እንሰማለን። ከያቅጣጫው ወደ ጽልመታዊ ወሳኝ ምዕራፍ መቅረባችንን የሚያረጋግጡ ክስተቶች ተበራከቱ። የሞት ኮቴው ከኋላችን በቅርበት ይሰማል። መቃብሩ ከፊታችን አፉን ከፍቷል። ጣር በግንባራችን ተንጠልጥሏል። የልባችን ቅኝት ግን ድል ለሰፊው የኢትዮጵያ ሕዝብ፣ ድል ለኢሕአፓ ይላል። የሚገርም መንፈሳዊ ጥንካሬ። የካቲት 7 ቀን 1970 ዓመተ ምህረት በመስኮት ቀዳዳ ወደ ውጭ ስመለከት አንድ ጠቋሚ ፖሊሶችንና የታጠቁ የደህንነት ሰራተኞችን አስከትሎ ሲመጣና ቤታችንን ሲጠቁማቸው ተመለከትኩ። ለወንድሜ ለሙሉ ዓለም ንጋቱ አሳየሁት። እንድንሸሽም ጋበዝኩት፣ አልፈቀደም። እኔ ግን በጓሮ አጥር ዘልዬ ወጣሁ። ትምህርት ቤት ሄጄ ለታናሽ እህቴ ቤት ውስጥ ቢገኙ ችግር ያስከትሉ የነበሩ ዕቃዎችን ምን ጋር እንዳሉ እና የት እንደምታደርስ ነግሬያት ስመለስ 5:30 አካባቢ ከፊቴ ሽጉጥ ተደገነብኝ። ሮጥኩ፣ ተተኮሰብኝ፣ አልቆምኩም። ማሳደዱ ቀጠለ። እጅ ከመስጠት እየሮጡ መውደቅን መርጫለሁ። በሩጫ ከግቢ ግቢ ከአጥር ወደ አጥር በመዝለል 2 ቀበሌ አካለልኩ። የሚገርመው ጥይቱ አጥሩን ሲበታትነው ሲሰነጣጥረው እኔን ግን አልመታኝም። በመጨረሻ ተዳከምኩ፣ ብርክ ያዘኝ። 6 ሰዓት አካባቢ የገባውበት ግቢ ዙሪያው ተከበበ። መሳሪያ ይዟል እንዳያበላሻችሁ በማለት በስጋት እንደደገኑ የሚደፍር በመጥፋቱ ቆዩ። እኔም ትንፋሽ አገኘው። አንድ ወታደር ዘሎ ገብቶ ያዘኝ። ተያዝኩ፣ በጠላቶቼ እጅ ገባው። እጄ የኋሊት ተጠምዞ የክላሽንኮቡም የሪቮልቨሩም የማካሮቡም አፈሙዝ ተደግኖብኝ ባጀብ ወደ ምርመራ ማዕከል አውራጃ ፖሊስ ተወሰድኩ። ወታደር መዶቤና ሻንቆ ጌታዬ፣ ይኸው ስንት ጥይት አስጨርሶ ሲተኩስብን ነበር፣ ሽጉጡን የት እንደጣለው እንጃ፣ ይኸው አምጥተነዋል ብለው ቁና ቁና እየተነፈሱ የታማኝነቱን ሪፖርት አቀረቡ። ከምርመራው ክፍል እንደ ተአምር ሊያዩኝ ተንጋግተው ወጡ። ሁሉም ይናገራሉ፣ ምን እንደሚሉ በውል አላዳመጥኩም። እግረ ሕሊናዬ ግን የመጨረሻ ወደ ሆነው ምዕራፍ ተጉዞ አወዳደቄን ጎበኘ። ይዘገንናል። ገፍትረው አስገቡኝ። የክፍሉ ሽታ በጣም ይሰነፍጣል። እነዚያ በንጥቂያ የተመረጠውን የሚበሉ፣ የተጣራውን የሚጠጡ፣ ረብጣ የሚቆጥሩ የመይሶንና የደርግ ቡችሎች እንዴት እንደዚህ ክፍሉን ሊያገሙት እንደቻሉ እንጃ። ቀረናኝ። በመሐከላቸው ድሃ አደጎች ቢኖሩም በረግጠህ ግዛው ሥልጣን በደም ከብረዋል። ይህ لقصبت يتنشر الشركبت سفية ممثل فتان هالصاب بدنا غطي تبتنا بيتو لذا العالم بدقامي لا يو بمالتشل باللجتا تصورة تدقمة يبطي ونور جبني لمشش اقطع جامم رتنقوا اقاتي كل مناي بجعما بدلام بتفيم بقماريم يتدبدب بمهونو راسين سيتشي ودو بهولا لولاي يكوتيات شو قواتا كروك اندهون عينتي سمعين جمر دنززكو يميتا يينجر يلم بچا عند هايد شنكلاتين كماريتو غار سياتا بكو يموتكو مسالي ستتا كادك إكاوش بوهالا سبانن ساقورين شامت دويزو بماقنات كاسكازوها إيافساسو بينو أيو غرافيو تشين ده تقلاو الروينيان داوي تياقوبنو يميافس بين أتو تادس بوغالة لجايزوه يابيو تبالنو كانابلن ناتتا إلينيان بمكامتشاي ولرولاي تكامتكو بچ أمات في يتمتاو بلتي همم كاسفو يزونيال بافي دمي فسال شالك اكفيالو تفا يلينيال تفاو ايكومم سما شبقوتن النابومبون يتني دبكو كنيا وستس مان اللي تقبلو نبار بدرجتو استدرشا من دنو اتعدفوين لمان نينياتشو مسي ستال يموت موتين هرامني من مالاوك مالو بساك بيتون مولود اتو تدسه بكبر تفي وللولاي تالي جروي تدفنا او كميليو ستيدم سوچي افاتشو سيلاوس فيتاتشو بكوتا سيند ايالونجي يميلوت اي سمانيم قدموم بروچاو بتامدك ميسلا نبر تزلف لفي تزرر رفت اهونم بتابلاتشو كسكسوين انستاو لبسين اسول لقاو باوست فان يوست سوري بچا ومبرلاي اسكمتوين شالقا كفيالو ادغا يه بوليسو ازاش قلل بلولي دمن دابل اشاچو لقال ياغلو اتاوطام ايالا بتش كركاري سلاسا سمنت شبوت تيتوش سياغورس ليلوچو النزراي كوي كوي اتقدلو ينقرال ايالو ايقبا بزالو ቁጥራቸው ከአስር በላይ ነው እንደዛ ሲገባበዙ ሁኔታቸው ህፃን የሚያስፈራሩ ይመስላል ሻለቃ ከፍያለው ገለል እንዲሉለት ካደረገ በኋላ ወደኔ በመጠጋት ዞር በልልኝ ብሎ ደንፍቶ ካገለላቸው በኋላ አፈን ክፈት አለኝ ከፈትኩለት የሽጉጡን አፈሙስ ወደ አፌ ከተተ አትናገርም አለኝ لمن ناقر انكسك عسي سجمر ملاو ترسي يرقف اسكي مسلي ريفولفرون عما السلبين بمكتل ولدت الجين يوهاليت كتأفرو ينبوهالا يوانبرو اكمامت چنو الجين سلاح قلتا بقمار ريو اجتا كفنيا دبدبوين بتعم چوك بزيلاي وتدر سلمون ايتن ترارا يقرو تشنت اتوج سيرت اسكتشن كلاتي ينزرين جمر سسماو ينبرون سكاي كمسكو كباج بدل بلبي نقم بيون من رشن اي كرم من نون دي كم منقلاتا بجوروي سيافوات شبين ينبرو طيجي تراسين بلو بيقلاق قلين بيه تمنيو وفيلا لو اندي قتل كفيا لو داويت النظر اي دولا سايت اقوائي ناقرم يهيها بان ديسيبلين بدن بيزوال ايالو اللاقتو تسكالكو بتربيزاننا تربيزا مهال بان ديفل تنشت تنطلتالكو عروقي كالسي بافي تجمرة من ناقر ستفلق عمل كاشتاتهن انكساكس بلو اي تفرارقو وردو بي بسوف لغل سو يمي تشالين سكاي اللي ناي بسات وستمونو يتيقال بموت سكي الزقا ياسوال እውነት እነዚህ ሰዎች አሁን ወደ ቤታቸው ሲሄዱ እንደ ጤነኛ ሰው ከሚስቶቻቸው ከልጆቻቸውና ከቤተሰቦቻቸው ጋር በፍቅር መነጋገር መመገብና አብሮ ሁሉን መጋራት ያውቁ ይሆን? ወንድሞቻቸውን እህቶቻቸውን ልጆቻቸውን ወይም ሚስቶቻቸውን በፍቅር ቃላት ያነጋግሩ በፍቅር አይን ያዩ በፍቅር እጆች ይደባብሱ ይሆን? በፍጹም ሰብአዊ ባህሪያቸው ጥሏቸው ሄዶ የኢትዮጵያ ተቀደም እብዶች የኢትዮጵያ ተቀደም ጅቦች ሆነዋል። የሰው ልጅ በዚህ መልክ ራሱን የሚለውጥ አውሬ ከሆነ ዓለማችን ወደፊት ያሰጋታል። እኔስ ዛሬውኑ አልቆልኛል አልኩ። ሰውነቴ በስቃይ ብዛት ቢደክምም አእምሮዬ ግን በሙሉ እንዲያውም በመጠቀ ኃይልና በፍጥነት ይሰራል። በጣቴ ምልክት ሰጥተዋቸው ካልሲ ወጣልኝ አወረዱኝ ተነፈስኩ። በላ ምንድነው ተናገር አሉኝ። መናገር አቃተኝ። አፌ ብቻ ሳይሆን ውስጤም ደርቋል። ምራቅ የለም። ከንፈሮቼ በእብጠት ተወጣጥረዋል። እንደምንም ዋ የምትለዋን በምልክት ገለጽኩ። አገጬን ይዘው አንጋጠው ያለ መጠን ውሃውን ቸለሱብኝ። ትናለኝ ቋቃለኝ። ደም ያዘለው ያክታይ ልጋግ እንኳን ለነሱ ለቀብራሮቹ ለኔም አስጠላኝ። በዚህ ላይ ስለተራቡ ትዕግስት አጡ። በርግጫና በጉማሬ ካጣደፉኝ በኋላ ለማታ ተዘጋጅ የሰራኸውን ሳናነብልህ በፊት ካልተናገርክ በወላጆች ፊት ወስደን እንደፋለን ይልማ አጠራው ብሎ ዳዊት የግብግቡን ምዕራፍ በሰባት ሰዓት ተኩል ገደማ ዘጋልኝ። ያስመሰግነው ይሆን? ከምርመራው ክፍል ወደ መታጎሪያው ለመሄድ አልቻልኩም። ዳኩ ዳዴ አልኩ። በግድ አስነሱኝ። እርገጥ እያሉ አስገደዱኝ። መርገጥ መቆም አልሆነልኝም። ፖሊሶች በድጋፍ ሲወስዱኝ ጧት በሰላም አብረን ቁርስ ያደረግን አባቴ ፊቴ እንደዚያ ባብጦ በደም ተበላሽቼ ተጎሳቁዬ በሰዎች ድጋፍ ስወሰድ በድንጋጤ ደርቆ ሲያይኝ ፊት ለፊት አይናችን ተጋጨ። ስቃይ ሳይሆን አባቴ ያሳዘነኝ። አይኖቹ በእንባ ተሞሉ። ፊቱን አዙሮ ሄደ። ፖሊሶቹ እስር ክፍል አግብተው እንደወረወሩኝ በሆዴ ተደፍቼ ስቅስቅ ብዬ አለቀስኩ። በቁርጡ ሞት ጥሩ ነው። ጓዶች ሰውነቴን በቅባት እያሹ አጽናኑኝ፣ አበረታቱኝ። ከኔ ቀደም ብለው ታስረው ስለነበረ ስለ ውጭው አስከፊ ሁኔታ በሰቀቀን ኩርምት ብለው ጠየቁኝ። በዝርዝር መለስኩላቸው። በቃ ይሃፓ ብልጭ ብላ ባንድ ጊዜ ድርግም ብልትል ነው በሚል ተመሳሳይ ያስተሳሰብ አድማስ ዙሪያ ተከዝ። የቀረ ነገር ቢኖር ባለችን ሰዓት ሁሉ ስቃይን ለመቀነስ መደጋገፍ ብቻ። በዚያች 3x4 በሆነች ክፍል የነበረው መተሳሰብ ፍጹም ልባዊ የሆነ የሐሳብ መለዋወጥ መተዛዘን ውጪ ባሰሳ ስለማይገኝ ደስ ይላል። አንዱ ሌላውን እንደራሱ አካል ማየት ጠባባው ክፍል የምታላብሰው መለያ ባህሪ ነው። የኛ ሰፊ ዓለም ወበቃማ ክፍል። የቀደሙት እስረኞች ማታ ለሚጠብቀኝ ሁለተኛ ዙር ምርመራ ህሊናዊ ዝግጅት እንዳደርግ ታክቲኮቻቸውን አወጡ። አንዳንድ ለመደበቅ የማይቻሉ የተዝረከረኩና የተበሉ ምስጢሮች ባንድ ሽንቁር ከፈሰሱ ሌላው በመካድ እንዳይደበደብ ተሰርስረው በተገናኙ ቀዳዳዎች በአራቱም ክፍል የኢንፎርሜሽን ልውውጥ ይደረጋል። አለበለዚያ ግን እየተጠናከረ የመጣው የዱላ ውርጅብኝ ጓዶችን ያልታሰበ ኢንፎርሜሽን እንዲመግቡ ስላስገደደ ድርጅቱ ቢወድቅም እንደወጥ ሁሉም ከመነካካ ሊያውቁ ሊደርሱበት የሚችሉትን መናገር ተመረጠ። ህመሙ በቆየው ቁጥር ተሰማኝ፣ መከላበት ተሳነኝ። ከእንግዲህ እንደቀኑ ከተደበደብኩ ሰውነቴ አጓጉሎ ያዘለውን ጥቁር ደም ማፈንዳቱና መፈንዳቴ እንደሆነ ተሰማኝ። በሆዴ ጸለይኩ። ማታ ያቺ ጉደኛ ላንድሮቨር ወደ ግቢው ዘለቀች። ሁሉም ከተንጋለለበት ብድግ ብድግ እያለ ተቀመጠ። ንጉሴ ወንድሙ እንግሊዝ አሁንማ ጠጥተው ነው የሚመጡት። ከመሳደብና ከመደብደብ ሌላ በስርዓት የሚጠይቁት ነገር የለም። ወይኔ የፋሽስቶችና የባንዳዎች መጫወቻ ሆን አይደል ብሎ በንዴት ጉልበቱን በቡጢ መታ። እውነትም ሰክረዋል። ዘብ ውሾቹ አሉ እያሉ ጠየቁ። በር አስከፍተው ንጉሴን ጠርተው ወሰዱት። አቆይተው መለሱት። ክፉኛ ተደብድቦ መጣ። ንጉሴ ልበ ሙሉና በሳል የስኳዱ ኃላፊ ነበር። አባት ሌኒን አንተ የገነባህ ሩሲያ እኮ መልሳ ወጋችን ብሎ አነባ። ንጉሴ በባህረ ሐሳቡ ጥልቀት የቅርብ ገራፊዎቹን ሳይሆን የሩቅ ሰንዛሪዎችን የሩሲያን ክላሾች፣ ከላሾች፣ ቀልባሾች ነበር ያዘነባቸው። ዱላው አራራ ቢሆንባቸውም ምሽቱን ሌላ ሰው አልጨመሩም። ያም ቢሆን ካሁን አሁን ይመጣሉ በማለት በመጨነቅና በህመሙም ሳልተኛ ንጋት ላይ ጥቂት አንቀላፋው፣ ያውም በቅዠት። ዓለም ግን የተለመደ ሰላማዊ አዳሩን ይኮመኩማል። እኛ ግን ህብረሰባዊነትን ያወጀ ሶሻሊስት ወታደራዊ መንግስት ባለበት አገር እንኳን ፖለቲካዊ የዴሞክራሲ መብትና ነጻነት ቀርቶ በተፈጥሮ የማንቀላፋት እድል አጥተናል። በማግስቱ ረፋዱን ተጠራው፣ ለባበስኩ። ከሁሉም ይልቅ በእስር ክፍሉ ታናሻቸው እኔ ስለነበርኩ የናውግቸው እርገጤ አይዞሽ አትፍሪ የሚል የፍራቴን ድባብ የሚገልጽ አጽናኝ አበረታች የታላቅነት ድምጽ ተከትሎኝ ወጣው። ፊቴን ወደ ምስራቅ ስመልስ መድረሻዬን ተመለከትኩ። በየቀኑና በየሰዓቱ በመቶዎች የሚቆጠሩ መሰሎቼ ስቃይ የሚቀበሉበት ክፍል ከመሰብሰቢያ አዳራሹ ጎን ተገሽሯል። ያ ቤት አንደበት ኖሮት ቢናገር ከአርባ ዓመታት በፊት እናቶቻችን በፋሽስቶች የተረገጡበትና የተገረፉበት ክፍል እንደሆነ እርግጠኛ ነኝ። ቤቱን በአምስቱ ዓመት የግዞት ዘመን ጣሊያኖች የሰሩት ነው በእስረኛው ጉልበት። ዛሬም የእስረኞች ጉልበት እየተሰበረበት ነው። የሚያስገርም ታሪካዊ የመመሳሰል አንድነታቸው የፋሽስቶች ዘመን ቆጥሮ ተደገመ። ሁለቱም ፋሽስቶች፣ እነዚያ ሮማውያን፣ እነዚህ ኢትዮጵያውያን። ልቤ በጭንቀት ተወራጨች። ዛሬ ከትናንት ይልቅ የሚያረግባቸውን ምልልስ ማድረግ ብችልም ችግሩ ያለው በማሰቃየት ከመደሰታቸው ላይ ስለሆነ በአዎንታ የማልቀበለው ጥያቄ ቀደመ። ቦምቡን የታገባው ሽጉጡስ? ሊያዝኑልኝ ይችላሉ ብዬ በገመትኩት መጠን ድምጼን አለስልሼ ተቅለስልሼ፣ እባካችሁ ስለዚህ ጉዳይ የማውቀው ነገር የለም አልኩ። ዱላው ቀጠለ። ልብሴን አስወልቀው ወለሉ ላይ በሆዴ አስተኙኝ። ሁለት እጄንና እግሬን ለአራት ዘርግተው የውጥር ከያዙኝ በኋላ በጉማሬው ቄጥ እየተንጠራሩ መቀመጫዬንና ጀርባዬን በማፈራረቅ ደበደቡኝ። በጣም ጮህ ነበር። እነሱም ይጮሃሉ። ተናገር፣ አውጣ፣ አንተ የፋሽስት ግልገል እመን አሉኝ። እናገራለሁ አልኩ። ዱላው ቆመ። بل كما جمر يا جمر هاوطا انديت اندغباه من اندسرح بتدبقنا ليلاو سو بياغالته دغمو براس لاي اباب اندتمتم كواك دمهن نو منتطاو قالوي
ተክለላ ፕሮግራማችን በዚህ ይተናገቃል። ይሄንኑ ፕሮግራም ነገ ጧት ከ1 እስከ 3 እንዲሁም ከ7 በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደናምሹ